ቀን በእድሜያችን ላይ ጨምረህ ጌታ አምላካችን ሆይ ቃልህን እንድናጠና እድልና ፈንታ ስለሰጠህን ክብር ምስጋና ላንተ ይሁን። ጌታ ሆይ ይህ የምናጠናው ቃልህ ለአእምሮ እውቀት ሳይሆን መንፈሳዊ ህይወታችን የሚታነጽበት አንድ እርምጃ ወደ አንተ የምንቀርብበት እንዲሆን እያንዳንዳችንን እንድትረዳን እለምናለሁ። ጌታ ሆይ ቃሉን ላከ ፈውሳቸው እንደሚል ቃልህ እግዚአብሔር ሆይ ዛሬ በመናጠናው ቃል ውስጥ ፈውስ እንዲመጣልን እለምናለን። እኔና ወገኖቼም ጌታ ሆይ ይህንን እድል ስለሰጠህን እናመሰግናለን። ይህንን ጊዜ የተባረከ ጊዜ እንድታደርግልን እለምናለን። አሜን። ይህ ያለንበት ዘመን ከምንጊዜውም በላይ ብዙ ቻሌንጅ ያለበት ዘመን ነው። አስቸጋሪ ዘመን ነው። ሰው ራስ ወዳድ የሆነበት፣ ትዕግስት ያጣበት፣ ፍቅር ያጣበት፣ መተሳሰብ የጠፋበት ዘመን ነው። ከሁሉ በላይ የሚያሳዝነው አመስ የበዛበት ዘመን እንደሆነ እናያለን። የሰው ልጆች ፈቃዳቸውን ብቻ ለማድረግ ስሜታቸውን ለማርካት የሚጣደፉበት ዘመን ነው። ሰው ደግሞ በስሜቱ ብቻ ከተነዳ ፍጻሜው አስቸጋሪና አሳዛኝ ይሆናል። ለምን? እግዚአብሔር ለእያንዳንዳችን የሚያስተውል ህሊናን ሰጥቶናል። በተለይ እርሱን ለምናቅ ሰዎች ቃሉን ሰጥቶናል፣ መንፈሱን ሰጥቶናል። ከዚህ የተነሳ ክፉና ደጉን ለይተን ልናቅ፣ ደግሞም ለህይወታችን የሚበጀውን አስተውለን ልንወስን የምንችልበትን አእምሮ እግዚአብሔር ሰጥቶናል። እርግጥ ነው አሁን ባለንበት ዘመን ሳይንስና ቴክኖሎጂ ለዘመናችን ብዙ ጠቃሚ ነገሮችን እያስገኙልን ቢሆንም የዛን ያህል ደግሞ ለሰው ልጆች መንፈሳዊ ውድቀት፣ ሞራላዊ ክስረት የሚያበቁ ብዙ ነገሮች በየአቅጣጫው በየዕለቱ ያለ ገደብ እየተለቀቁ ባለበት ዘመን ውስጥ ነው ያለ ነው። ምንም እንኳን እንደ ቆላሲያስ ምዕመናን የሐሰት አስተማሪዎችና እንዲሁም ደግሞ የባህል ተጽዕኖዎች በከፍተኛ ደረጃ ተናንቀውን ባይሆኑም በመጠኑም በእኛም አካባቢና ሁኔታ ውስጥ የሚያጋጥሙን ብዙ ቻሌንጆች አሉ። የዘመናችን ቻሌንጅ አእምሯችንን የሚያደነዝዝ የክፉ አሰራር ማለት ነው። የጠላት ሰይጣን አሰራር በጣም የሰዎችን ልብ ከእግዚአብሔር ፈቃድና ሐሳብ ውስጥ ለማውጣት የሚታገልበት ዘመን ነው። እርግጥ ነው በቆላሲያስ ዘመን የነበረ ሰይጣን ዛሬም አልተለወጠም። እንዳውም የሰው ልጅ በአእምሮ ብስለትና በእውቀቱ ክፉ ጠላትም ደግሞ በዚያውኑ ያህል የሰዎችን ልጆች የሚያንቅበት የሚይዝበትን ዘዴና ጥበብ እየቀያየረ የሚሰራበት ዘመን ነው። ስለዚህ በዚህ ዓለም ያለውን ቻሌንጅ ተቋቁመን እግዚአብሔር ወደ አቀደልን ግብ ለመድረስ አይናችንን ከዚህ ጠፊ ዓለም ላይ አንስተን በክርስቶስ ላይ ማድረግ አስፈላጊ ነው። ይህንን አስመልክቶ ሐዋርያው ጳውሎስ ለቆላሲያስ ሰዎች የጻፈውን እናያለን። ቅድም ባነበብነው ክፍል ላይ እደግመዋለሁ ያንን የመጀመሪያውን ክፍል። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን ቅዱሳን ይቅርታ አስወጥቶኛል። እንደገና ገባለሁኝ። እየሰማችሁኝ ነው? ከመስመር ተቋርጬ ነበር። ምልክት አድርጉልኝ 22። እሺ፣ ጌታ ይባርካችሁ። በቆላሲያስ ምዕራፍ 3 የመጀመሪያውን ክፍል ቀደም ያነበብኩትን እደግመዋለሁኝ። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም ይላል። ከክርስቶስ ጋር ከተነሳችሁ ሲል እዚህ ላይ ጳውሎስ ያለውን አስቡ እንጂ በምድር ያለውን አይደለም ሲል ምን ማለቱ ነው? በመጀመሪያ ደረጃ ከክርስቶስ ጋር ከተነሳችሁ ሲል ክርስቶስ የተነሳው ከሞት ነው። እርሱ ደግሞ የሞተው በምትካችን ስለሆነ እኛም ከእርሱ ጋር ሞተናል። እንዲሁም ክርስቶስ በምትካችን ሞቶ ሲነሳ እኛም በእርሱ ስላመንን ከሞት አብረን ተነስተናል። አሜን። ይሄ ትልቅ ምስጢር ነው እዚህ ውስጥ ያለው። ይህ ሀሳብ ካልገባን ከክርስቶስ ጋር ተነስተናል፣ በላይ ያለውን አስቡ የሚለው ነገር በውል ሊገባን አይችልም። ስለሆነም እንደ አማኞች ኑሯችንና ትኩረታችን ከዚህ ዓለም ባሻገር ባለው ዘላለማዊ ሕይወት ላይ ሊሆን ይገባል። ጳውሎስ የሚለው ምንድን ነው? ለዚህ ዓለም ሞታችኋል። አሁን ልትኖሩ የሚገባችሁ በክርስቶስ ላገኛችሁት ዘላለማዊ ሕይወት ነው። በዚህ ምድር ያለውን አትሹ፣ አታስቡ ሲል በቃ በዚህ ምድር ላይ ምንም ነገር የላችሁም፣ ስራም አያስፈልጋችሁም፣ በራችሁን ዘግታችሁ ተቀመጡ ማለቱ አይደለም። አማኞች በዚህ ምድር ቅድሚያ ሊሰጡት የሚገባውን እያሰቡ እንደ እግዚአብሔር ሰዎች መመላለስ እንዳለባቸው ለማሳሰብ ነው። ክርስትና ማለት የህይወት ለውጥ ነው። በላይ ያለውን ስናስብ ክርስቶስን ነው የምናስበው። እሱ ወደዚህ ምድር መጥቶ ለእኛ ያደረገውን ነገር እንዴት እንደተመላለሰ፣ እንዴት እንደኖረ፣ የእግዚአብሔርን ማንነት ሰው ሆኖ የሰው ስጋ ለብሶ እንዴት አድርጎ እንዳሳየን እንድናስብ ነው። በላይ ያለውን ስንሻ ራሱን ክርስቶስን መሻታችን ነው። በዛ ደረጃ ደግሞ ስንገኝ ጌታን ካለን ሁሉ ነገር አለን። የሰው ልጆች ስንባል መቼም የምናስበው ነገር ምንድን ነው? የሚዳሰስ የሚጨበጥ ነገር ካገኘን በቃ ህይወታችን ይሟላል፣ ሀሳባችን ይሳካል ብለን እናስብ ይሆናል። እርግጥ ነው ከዚህም የተነሳ ነው ሰው በያጣጫው እንቅልፍ አጥቶ የሚሯሯጠው። ይሁን እንጂ ለሰው ልጅ ህይወት በዚህ ምድር ላይ የሚያገኘው ነገር አይደለም። እውነተኛው ህይወት ክርስቶስን አግኝተን ከድቅድቅ ጨለማ ወደሚያስደንቅ ብርሃን መጥተን ከሰይጣን ቁጥጥር ወጥተን የእግዚአብሔር ልጆች ሆነን መመላለስ ነው። ለዚህ ነው ጳውሎስ በምድር እያላችሁ እንደ ምድር ዜጋዎች ሳይሆን እንደ መንግስተ ሰማይ ዜጋዎች ተመላለሱ የሚለን። እየሰማችሁ ይህ ነው? ጸጥታ ሆኗል። ምልክት አድርጉልኝ የምትሰሙኝ ከሆነ በጣም ጥሩ። ስለዚህ ነው ጳውሎስ ምንድን ነው በዚህ ምክንያት ነው የሚለው። መቼም የክርስቶስ ከሞት መነሳት በጣም አስደናቂ ነገር ነው። የክርስቶስ መነሳት የክርስቶስ ከሞት መነሳት የእኛም ከሞት መነሳት እኛ የአዳም ዝርያዎች በኃጢአት በወደቅንበት ጊዜ ማናቸውም ቢሆን እግዚአብሔር ባለው ግርማና ክብሩ በእኛ መካከል ሊመላለስ አይችልም። ነገር ግን ሰው መሆን አስፈልጎት ሰው ሆኖ መጥቶ ዋናው ዓላማው ያንንም በእኛ ላይ የተፈረደውን ፍርድ ለመሻር ነበርና ይሄ ያስደንቀናል። ስለዚህ እሱ በመስቀል ላይ በሞተበት ሰዓት በእኔና በእናንተ ላይ ያለ የዕዳ ጽፈት ተደመሰሰ። ስለዚህ ነው የኛም ከሞት መነሳት አስደናቂ የሆነ ነገር የሆነው። እንግዲህ ከሞት ከተነሳም በኋላ ደግሞ ያ ትንሣኤ በአዲስ ሕይወት እንድንኖር የሚያደርገን ነው። ያ ትንሣኤ ዘላለማዊ ሕይወትን የምንቀበልበት ነው። በክርስቶስ በማመን ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከሰይጣን መንግስት ወደ እግዚአብሔር መንግስት ተሸጋግረናል። አሜን። በጣም ደስ ያሰኛል። ወዚህ ነው እንግዲህ ስለዚህ እንግዲህ እያለ ጳውሎስ የሚጀምረው ከክርስቶስ ጋር ከሞታችሁ ከክርስቶስ ጋር ደግሞ ተነስታችኋል። ይህ ከሆነ ዘንዳ ደግሞ አሁን ሐሳባችሁ፣ ሕይወታችሁ፣ ኑሯችሁ፣ አመለካከታችሁ፣ ትኩረታችሁ በሰማይ ማለትም የእግዚአብሔር መንግስት ባለበት ያለውን አስቡ የሚለው ወገኖቼ፣ ይሄ ቀላል ነገር አይደለም። እኛ ክርስቲያኖች በክርስቶስ ስናምን አዲስ ፍጥረቶች ሆነናል። እንደ አዲስ ፍጥረት ለመመላለስ ከአሮጌው ሰው ጋራ ወግ ያለ ቢሆንም እግዚአብሔር ከኛ ጋር ስለሆነ በዚህ በውጊያውም ደግሞ ድልን ይሰጠናል። ሐዋርያው ጳውሎስ በኤፌሶን 6 ላይ ይህንን ጥሩ አድርጎ አስቀምጦታል። ከቁጥር 10 እስከ 19 ስታነቡ መጋደላችን ከስጋና ከደም ጋር አይደለም ይላል። ውጊያ አለ ማለት ነው። መቼም ጌታን ከተቀበልን በኋላ በቃ ርፍ ያለ ህይወት፣ በቃ ምንም ነገር ማይነካን ላንዴና ለመጨረሻ ተለውጠን የምንመላለስበት ህይወት ቢሆን ኖሮ በእውነት ችግር ባልኖረ ነበር። ሐዋርያው ጳውሎስ ይህንን ስለሚያውቅ ለድል የምንበቃበትን ምክንያት ሲናገር ከክርስቶስ ጋራ ተነስታችኋል ይላል። ማለት በአዲስ ህይወት ነው አሁን የምትመላለሱት ማለት ነው። እርሱ ድል አድርጎ እንደተነሳ እኛም ድል እናደርጋለን። ወገኖቼ ይህ ከክርስቶስ ጋር ተነስታችኋል የሚለው ሐሳብ በግልጽ ሊገባን ያስፈልጋል። ከክርስቶስ ጋር የምንነሳው ለዓለም እና ለስጋ ፈቃድ ስንሞት ነው። ይህ ከክርስቶስ ጋር ተነስታችኋል የሚለው ሐሳብ ካልገባን በትንሣኤው ህይወት መመላለስ አንችልም። ከክርስቶስ ሞትና ትንሣኤ ጋር መተባበር የድል አድራጊነት ህይወት ለመኖር ዋና ቁልፍ ነገር ነው። ይህንን ሐዋርያው ስለተረዳ እንዳውም በፊልጵስዩስ ምዕራፍ 3 ቁጥር 10 እና 11 ሄዳችሁ ስታነቡ እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ ይላል። ይህ ሰው ከልቡ ጌታን የፈለገ ሰው ነው። እርግጥ ነው የዚህን ሰው ህይወት ጌታን ሳያገኝ በፊት ምን አይነት እንደነበረ በሐዋርያት ሥራ ላይ እናያለን። ሐዋርያት ሥራ በተለይ ምዕራፍ 9 ላይ ነው የጳውሎስ ህይወት የተለወጠው። ያያቸውን ጳውሎስም ደግሞ እንዲሁ ነበር ያደረገው። ነገር ግን ከልቡ ፈልጓልና ጌታ ገና ከመጀመሪያው አውቆታልና ይህን ሰው ፈልጎ አገኘው። ወገኖቼ ለዚህ ምድር ኑሯችን የሚያስፈልገንን ለማግኘት ከልብ ተግተን ነው የምንራወጠው። ለምሳሌ ያህል በስራ ስፍራችን እያረፈን ዛሬ ደስ አላለኝም አልሄድም ብለን ወይ ደግሞ ስንፈልግ እንደፈለግነው ገባ ወጣ ማለት አንችልም፣ መቅረት አንችልም። ያ ከሆነ ችግር ነው የሚያጋጥመን። የመንፈሳዊ ህይወታችንም እንደዚሁ ነው። በምሳሌ 8:17 ላይ እኔ የሚወዱኝን እወዳለሁ ተግተው የሚሹኝ ያገኙኛል ይላል። እንዴት ደስ የሚል ቃል ነው! ተግተው የሚሹኝ ያገኙ። ብዙ ሰዎች እግዚአብሔር ራቀኝ ሲሉ ይሰማሉ፣ ወይም እኛም ብለን ይሆናል። ወገኖቼ እግዚአብሔር ሩቅ አይደለም፣ ይራቅ ነው። እኛ ልንሆን እንችላለን። እግዚአብሔር እኔን ትቶኛል ይላሉ። እግዚአብሔር ፍጡሩን አይተው የተው ነው። እኛ ልንሆን እንችላለን። ሐዋርያው ጳውሎስ በብዙ መንገድ ባገውን ያገኘ ሰው ነበር። ነገር ግን በዚህ አላቆመም። በውስጡ የሚቀጣጠል መሻት ነበረው። ስለሆነም በዚሁ በፊልጵስዩስ ቅድም ባነበብነው ምዕራፍ 3 ላይ ቁጥር 12 አሁን እንዳገኘው ወይም ፍጹም እንደሆንኩ አይደለም ይልና ቁጥር 13 ላይ ነገር ግን አንድ ነገር አደርጋለሁ፣ በኋላ ያለውን እየረሳሁ በፊት ያለውን ለመያዝ እዘረጋለሁ ይላል። ይህ ሰው እግዚአብሔር አስደናቂ ነገር በሕይወቱ ካደረገ በኋላ የእግዚአብሔርን ክንድ ካየ በኋላ እግዚአብሔር በታላቅ መንገድ ከተጠቀመበት በኋላ በቃኝ ደርሼበታለሁ ብሎ አልቆመም። ይልቁንም ጌታን ለመምሰል እጅግ ፍቅ ነበረ። ወገኖቼ ጳውሎስ ያለ ምክንያት አይደለም። የትንሣኤው ተባባሪ ለመሆን ቢሆንልኝ በሞቱም ልመስለው እፈልጋለሁ የሚለው ያለ ምክንያት አልነበረም። ጌታ ከሁሉም ስለሚበልጥ ነው። ለዚህ ነው በዚህ በቆላሲያስ ምዕራፍ 3ም ላይ በላይ ያለውን እሹ፣ በላይ ያለውን አስቡ የሚለው። ጌታ ይበልጣል። ዛሬ ከምንሮጥለት፣ ዛሬ ከምናስበው፣ ዛሬ ከምንጨነቅለት ሁሉ ይበልጣል። ደግሞም እኮ ቆም ብለን ብናስተውል ዓለምና በውስጧ ያሉ ሁሉ የእጁ ስራዎች ናቸው። ሁሉ የእርሱ ነው። እርሱን ካገኘን ሁሉ የኛ ይሆናል። እግዚአብሔር ደስ የሚያሰኘው ነገር ቢኖር በሕይወታችን በኑሯችን የእርሱን መንግስት ስናስቀድም ነው። ለዚህ ነው ጳውሎስም በላይ ያለውን እሹ፣ በላይ ያለውን አስቡ የሚለው። ወገኖቼ ዛሬ በሕይወታችን የላቀ ከፍተኛ ስፍራ የሰጠነው ነገር ምንድን ነው? እያንዳንዳችን የምንኖረው በምርጫችን ነው። የዘላለምን ሕይወት ወይም የዘላለምን ሞት የመምረጥ መብታችን የተጠበቀ ነው። ጌታም እንኳ አያስገድደንም፣ ብንፈልግ ልንከተለው፣ ብንፈልግ ስለ እሱ መንግስት ልንቆም ወይም ከመንግስቱ ልንወጣ። ቃል የምትይዙ ሉቃስ 10 ከ36 እስከ 42 ነው። ታሪኩን አላነበው። ጌታ ማርታ መባከን በስቶባት እህቷን ማርያምን ስታሳጣ ጌታ ላንተ ገር ቢኖር ማርታ ማርታ ቶት ታውቂያለሽ፣ የሚያስፈልገው ግን ጥቂት ወይ አንድ ነገር ነው። ማርያም መልካምን እድል መርጣለች፣ ከርሷም አይወሰድባትም አለ። ማርያም ለጌታና ለቃሉ የነበራት ፍጹም ፍቅር ማንንም ሊወስድባት የሚችለው አልነበረም። በዚህ ዓለም ላይ ያለን ንብረት፣ ያለን እኔነት፣ ያለን ማንኛውም ልንቆጥረው የምንችለው ነገር ይወሰዳል። ግን ለጌታ ያለን ፍቅር፣ በጌታ ያገኘነው የዘላለም ሕይወት ማንም ሊወስዱ አይችልም። በቀኑ መጨረሻ የሚያሸጋግረን ከጌታ ጋር ያለን ግንኙነት ነው። ወገኖቼ ይሄ ልናስተውለው የሚገባን ነገር ነው። በላይ ያለውን ስንሻና ስናስብ ሕይወታችን ሙሉ በሙሉ ለክርስቶስ መሰጠቱ ነው። ሕይወታችንን ምንም ሳናስቀር ለጌታ ስናስረክብ ጌታ ደግሞ ራሱን ለእኛ ይሰጠናል። ለክርስቶስ መሰጠት ማለት ደግሞ ለእኔነት መሞት። የብዙዎቻችን ችግር እዚህ ላይ ያለ ይመስለኛል። ወገኖቼ እኔነታችን እስካልሞተ ድረስ በላይ ያለውን ማሰብ፣ በላይ ያለውን መሻት ፈጽሞ ለስጋችን የማይመች ነገር ነው። ነገር ግን ማለት ነው ለተረዳነው እውነት ስንቆም የእግዚአብሔር መንፈስ በውስጣችን የሚለንን ነገር ለማድረግ ራሳችንን ስንሰጥ፣ የእግዚአብሔርን ፈቃድ በሕይወታችን ለማከናወን ስንተጋ፣ ያን ጊዜ የሚመራን ክርስቶስ ይሆናል። እርሱ ጅማሬያችንንና ፍጻሜያችንን ያውቃል። የመጨረሻውን ዴስቲናችንን የሚወስን እርሱ ነው። ምናልባት ለብዙዎቻችን የመጨረሻ ሁኔታችንን፣ ትምህርታችን፣ ገንዘባችን፣ ሌላም የምንቆጥረው ነገር ሊኖር ይችል ይሆናል። ግን ያ አይደለም። ማንም ሰው በዚች ምድር ላይ የሕይወቱ ፍጻሜ ምን እንደሆነ የሚያውቅ የለም። ጌታ ግን ገና እኛ ወደዚህ ዓለም ሳንመጣ አስቀድሞ ሁለንተናችንን፣ ሁሉን ነገር ያውቃል። ወገኖቼ በሕይወታችን በላይ ያለውን የምንሻና የምናስብ ስንሆን ክርስቶስ በእኛ ሕይወት ይታያል። ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ ክርስቶስን እንደምመስል እኔን ምሰሉ እያለ ይናገራል። ወገኖቼ ጳውሎስ ብቻ አይደለም ይህን ሊናገር የሚችለው። ቅድም ታሪኩን እንደጠቀስኩላችሁ እናንተም እንደምታውቁት ይሄ ሰው ነፍሰ ገዳይ ነበረ። ጻድቁ እስጢፋኖስ ሲወገር የወጋሪዎችን ልብስ ይጠብቅ ከነበሩት አንዱ፣ አስወጋሪ ከነበረው አንዱ ነበረ። እንዳውም እየዛተ ሌሎቹን ለማሳሰርና ለማስቀጣት ይሮጥ የነበረ ሰው ነበረ። ነገር ግን ጌታ ካ ሐሳቡ፣ ኑሮ፣ ህይወቱ በቃ የጌታ ሆነ። ስለዚህ ጌታም በኃይል ተጠቀመበት። ያ እድል ፍጻሜው ክርስቶስን መምሰል ነው። እንዳም በሮሜ 8 ቁጥር 29 እና 30 ላይ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗልና ይላል። ሐዋርያው ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ ሲመክረው እግዚአብሔርን ለመምሰል ራስህን አስለምድ ይለዋል። ለዚህ ዓለም ነገር ራስን ማስለመድ ለጊዜው ይጠቅማል፣ እግዚአብሔርን መምሰል ግን ያሁንና የሚመጣውም ሕይወት ተስፋ ስላለው ለነገር ሁሉ ይጠቅማል ይላል። አሜን። እንዴት ደስ ይላል! ለብዙ ሰዎች ክርስትና በቃ ተስፋ የሌላቸው ሰዎች የሚሰባሰቡበት ሕይወት አድርገው ነው የሚያስቡት። የሞኞች እምነት አድርገው ነው የሚያስቡት። እውነቱ ግን ይሄ አይደለም። ክርስትና በዚህ ምድር ላለው ሕይወት እንኳ ሰው በአግባብ በእቅድ በፕላን እንዲመላለስ የሚያስችል እምነት ነው። ክርስቶስን ያለው ሰው፣ ክርስቶስ ልቡን የገዛው ሰው፣ ከራሱ አልፎ ለሌላው የሚተርፍ ሕይወት ያለው ሰው ነው። ይህን መቼም ውስጡ ገብተን ላለን ሰዎች ለመረዳት በውጭ ላሉ ግን አእምሯቸውና መንፈሳቸው በጠላት ለታሰረ ፈጽሞ የሚገባቸው ነገር አይደለም። ወገኖቼ፣ እያንዳንዳችን ኃላፊነት አለብን። በዚህ ሁኔታ ላሉት ሕይወታችን ምስክር እንዲሆን፣ ከቃል ያለፈ ሕይወት እንድንኖር የሐዋርያት ሕይወት የዛ አይነት ህይወት ነበረ። ብዙዎች የተሳቡት በትምህርታቸው ብቻ አልነበረም፣ በህይወታቸው ነው። ወገኖቼ፣ እርሱ በእኛ ካለ አይደበቅም፣ ይታያል። ሰዎች በእኛ እንዳለ ያውቁታል። ምክንያቱም አነጋገራችን፣ አኗኗራችን፣ አስተሳሰባችን፣ አመለካከታችን ልዩ ነው። ማስታወቂያ አያስፈልግም። በላይ ያለውን ስናስብ፣ ክርስቶስን ስናስብ፣ እሱን ስንፈልግ እሱ ወደ እኛ ይቀርባል። ያዕቆብ ዲያብሎስን ተቃወሙ፣ ከእናንተ ይሸሻል፣ ወደ እግዚአብሔር ቅረቡ፣ ወደ እናንተ ይቀርባል ይላል። ወገኖቼ፣ በዚህ ምድር ላይ የቀረብነው ነው የሚቀርበን። ወደ ዓለም ከቀረብን የዓለም ነገር ይቀርበናል። እየሰማችሁኝ ነው? ምልክት አድርጉልኝ። እሺ፣ አንዳንዴ ጸጥ ሲል የተጠፋፋን እየመሰለኝ ነው። ይቅርታ። ዛሬ ወደ ማን ነው የቀረብ ነው? የምናስበው ምንድን ነው? እስኪ ልባችን ያረፈበት የምንጨነቅበት ምንድን ነው? ለምንድን ነው? ደግሞ የሞተ ሰው ያስታውቃል። የሚታይ ነገር አለው። ለዚህ ዓለም የሞተ ሰው ጭንቀቱ የዚህ ዓለም ጉዳይ አይደለም። ሐሳቡ በዚህ ዓለም ላይ የሚያገኘው ነገር በዚህ የሚያተርፈው ነገር አይደለም። እርግጥ ነው በዚህ ዓለም ለመኖር የሚያስፈልገውን ነገር ማድረግ የግድ አስፈላጊ ነው። ግን የሚታይ ነገር ፍሬ ያለው ነገር እኔነት እስካልተወገደ አይመጣም፣ አይታይም። የእግዚአብሔር መንፈስ በእኛ ውስጥ ሊንቀሳቀስ ሊሰራ አይችልም። ለዚህ ነው ጌታ ኢየሱስ ክርስቶስ በዮሐንስ 12:24 ላይ የስንዴ ቅንጣት በመሬት ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ፍሬ ታፈራለች ብሎ ያለው። ለክርስቶስ ራሳችንን ስንሰጥ በአዲስ ሕይወት መኖር እንጀምራለን። ወገኖቼ የመንግስተ ሰማይን ሕይወት በምድር መለማመድ እንጀምራለን። ጌታ ኢየሱስ በመንፈስ ልባችንን ሲገዛና በሕይወታችን ጌታ ሲሆን ተማመደው የመንግስተ ሰማይን ሕይወት ነው። ጌታ ደቀ መዛሙርቱ ጸሎት አስተምረን ባሉት ጊዜ ካስተማራቸው ነገር አንዱ ይሄ ነው። መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የእግዚአብሔር ፈቃድ ባለበት የእግዚአብሔር መንግስት አለ። ሐዋርያው በላይ ያለውን እሹ፣ በላይ ያለውን አስቡ ሲል ከምድራዊ ኑሮ ያለፈ ህይወት ኑሩ ማለቱ ነው። አላማችሁ፣ እቅዳችሁ፣ ጭንቀታችሁ ለዚሁ ለምድራዊ ነገር አይሁን። ወገኖቼ ክርስቶስን እንዳገኙ ሰዎች እንድንመላለስ ያሳስበናል። ክርስቶስን አዳኛችን አድርገን ስንቀበል ለዓለምና ለስጋ ሐሳብ ሞተን ለክርስቶስ ለመኖር ተነስተናል። ስለዚህ አሁን ያለን አዲስ ህይወት ነው፣ አዲስ አላማ ነው፣ አዲስ እቅድ ነው። ባጭሩ አመለካከታችን ተቀይሯል፣ አስተሳሰባችን ተለውጧል። ስለዚህ ልባችሁ በመንግስተ ሰማይ ጉዳይ ላይ ይያዝ ይላል። ወገኖቼ ሰው የሚሆነው የሚያደርገው የሚያስበውን ነው። ቁጥር 7 ላይ በልቡ እንዳሰበ እንዲሁ ነውና ይላል። ይሄ እኮ እውነት ነው አይደለ? አንድ ነገር በውስጣችን ሲመላለስ እናስብበታለን። ያንን ነገር ለማድረግ ነው የምንጥረው። ይሄ ለስጋችን በሚያስፈልገን አኳያ ነው። ለመንፈሳዊ ህይወታችንም የእግዚአብሔር መንግስት ነገር፣ የመንግስተ ሰማይ ነገር፣ የእግዚአብሔር ነገር በውስጣችን የሚቀጣጠል የሚመላለስ ከሆነ የምናከናውነው ያንን ነው። ጳውሎስ ለዚህ ነው በላይ ያለውን እሹ፣ በላይ ያለውን አስቡ የሚለን። ይህንን የሚናገረው የምናስበው ነገር፣ የምናወጣና የምናወርደው ነገር ህይወታችንን እንደሚቆጣጠረን ስለሚያውቅ ነው። ወገኖቼ ቀን ከሌት በዚሁ ምድር ጉዳይ ሀሳባችን ከተያዘ በላይ ያለውን ማሰብ አስቸጋሪ ነው። ጌታ በዚህ ምድር በነበረበት ጊዜ ለሁለት ጌቶች መገዛት አትችሉም ያለው፣ በሕይወታችን ቅድሚያ ልንሰጠው የሚገባንን በማስተዋል ሰዎች ወደ ዘላለም ሞት ለሚወስዳቸው ነገር እንኳ እስከ ሞት ድረስ ታማኝ ሆነው ይሄዳሉ። ስለዚህ ዛሬ ቆም ብለን እንድናስተውል ሁላችንንም ላሳስብ ወደው ወደድንም ጠላንም በህይወታችን ቅድሚያ የሰጠነው ነገር ቆጣጠረን ነው። ዛሬ ምንድነው ቀጩ የሰጣችሁት? በህይወታችሁ ለጌታ ቅድሚያ ሰጣችሁ ከሆነ ጌታ እየተቆጣጠረ ነው። ለዓለምና ለስጋ ቅድሚያ ሰጠነው ከሆነ ያ ዓለምና ስጋ እየተቆጣጠረችን ነው። እየሰማችሁኝ ነው? ምልክት አድርጉልኝ። አንዳንድ እሺ አሉ መስመር ላይ ነኝ ማለት ነው። ጳውሎስ ለቆላሲያስ ሰዎች የጻፈው በህይወታቸው ቅድሚያ ሊሰጡት የሚገባውን አስተውለው እንዲይዙ ነው። የሚገርማችሁ ነገር በዚህ ዓለም እስካለን ድረስ ቅድሚያ ከሰጠ ነው ከጌታ ነገር ሊነጥቀን ህይወታችንን የሚታገል ብዙ ነገር አለ። ጠላት ስሜታችንን ልባችን ያረፈበትን ነገር እየገመገመ በዛ እንድንያዝ ያደርጋል። የቆላሲያስ ምዕመናን የደረሰባቸው ነገር ቢኖር ይሄ ነው። የዘላለም ህይወት በክርስቶስ እንደሆነ ካወቁ በኋላ ጌታን ተቀብለው መመላለስ ከጀመሩ በኋላ መስመር ሊያወጣቸው የሚችል ለህሊና ተቀባይነት ያለው የሚመስል የባህል የልማድ የፍልስፍና አሰራር መጣባቸው። በተለይ በዛ የነበሩ የሐሰት አስተማሪዎች በደህንነታቸው ላይ ይህንንና ያንን ካልጨመራችሁ በቂ አይደለም ብለው ይታገሏቸው ጀመር። ለዚህ ነው ምዕራፍ 2 ላይ ምዕራፍ 1 ላይ ብዙ ነገር ያንን ለማስረዳት ከተናገረ በኋላ ወደ ምዕራፍ 3 ሲመጣ በላይ ያለውን እሹ፣ በላይ ያለውን አስቡ፣ ከክርስቶስ ጋር ከተነሳችሁ ልትኖሩ የሚገባችሁ የትንሣኤውን ኑሮ ነው የሚላቸው። ወገኖቼ ዛሬም እኔና እናንተ በህይወታችን ቅድሚያ የሰጠነውን ነገር ስንገባና ስንወጣ የምናሰላስለውን ነገር ልናስተውል ይገባል። ምንድን ነው በውስጣችን የነገሰ? ጌታን አግኝተን ከዳንን በኋላ ጌታን እንደ ተጨማሪ ወይስ እንደ ዋና ነገር ነው የያዝ ነው? በብዙ ህይወት በብዙ ሰዎች ህይወት ውስጥ የሚታይ ጉድለት ቢኖር ይሄ ይመስለኛል። ጌታ አንድ ቁጥር ሊሆን ሲገባው አንድ ቁጥር በዚህ ምድር ያለው ነገር ይሆንና እሱ እንደ ተጨማሪ ይሆናል። አንዳንዴ እንዳውም የእሱ ነገር ትዝ የሚለን እሁድ ሊሆን ይችላል፣ ወይ ቤተ ክርስቲያን ስንሄድ፣ ወይ በአንድ ኦኬዥን የጌታን ቃል የመነገር እድል ሲያጋጥመን ሊሆን ይችላል። በዚህ ህይወት ከጌታ ጋር መጓዝ ጌታን አውቄዋለሁ ማለት የጌታ ነኝ ማለት በጣም አስቸጋሪ ነው። ወገኖቼ ክርስቲያን ማለት በዓለም እያለ ክርስቶስን የሚከተል ለክርስቶስ የሚኖር ማለት ነው። ለብዙ ዘመን ጌታን ካገኘን በኋላ ለብዙ ዓመታት በእግዚአብሔር ቤት ከተመላ ከተመላለስን በኋላ ሐሳባችንና ተግባራችን በግል ጉዳያችን በግል አጀንዳችንና በዚሁ ዓለም ጉዳይ ላይ ብቻ ከተያዘ በሁለት ሐሳብ እየተጓዝን ያለን ሰዎች ነን። እንዳውም ከነጭራሹ ክርስትና ትርጉም ሊታየን ይችላል። ስለዚህ ወገኖቼ በማንኛውም ጊዜ በማንኛውም ሁኔታ ጌታን እናስቀድም። ጌታም እኮ ያስተማረው ይሄንን ነው። በማቴዎስ 6:33 ላይ አስቀድማችሁ የእግዚአብሔር መንግስት ጽድቁንም ፈልጉ ይህም ሁሉ ይጨመርላችኋል ነው ያለው። ቅድሚያ ልትሰጠው የሚገባውን እንድናውቅ ነው። በዚህ ዓለም ለመኖር የሚያስፈልገን ነገር አያስፈልጋችሁም አላለም። እሱ ከቀደመ ለእናንተ የሚያስፈልገውን የሚጠቅማችሁን ሁሉ ጌታ ፕሮቫይድ ያደርጋል። ወገኖቼ በላይ ያለውን የምንሻውና የምናስበው ክርስቶስ በሕይወታችን ጌታ ሲሆን ብቻ ነው። ክርስቶስ በሕይወታችን ጌታ ያልሆነበት ነገር ካለን ክርስቶስ ጌታችን አይደለም። እሱ በሕይወታችን ደባልም ሆኖ መኖር አይፈልግም። ጌታ ነው ወይ ጌታ አይደለም? መሪያችን ነው ወይ መሪያችን አይደለም? በገንዘባችን ላይ፣ በኑሯችን ላይ፣ በትዳራችን ላይ፣ በስራችን ላይ፣ በእቅዳችን ላይ፣ በንብረታችን ላይ ጌታ ማን ነው? ብዙዎቻችን ይህን ስንሰማ እኔ ለፍቼ ያገኘሁት ልንል እንችል ይሆናል። ግን አንድ ነገር እናስብ። ለፍተን እንድናገኝ እንድንወጣ እንድንገባ ያደረገን ማን ነው? እንድንማር የሚያስተውል አእምሮ የሰጠን ማን ነው? ወገኖቼ ሁሉን የሰጠን እርሱ ነው። እኛ ያለን ቀርቶ እኛም ራሳችን የእርሱ ነን። አንደኛ በፈጣሪነቱ ሁሉ ነገር የእርሱ ነው። በሰጪነቱ ሁሉ ነገር የእርሱ ነው። በገላትያ መልእክት ላይ ያላገኘው ምን አለ? ካገኘስ እንዳላገኘ የምትሆነው ለምንድን ነው ይላል። ነገሩ አጭር ነው። በሕይወታችን እርሱ ጌታ ካልሆነ ጌቶቹ እኛ ነን። ያ ደግሞ መንፈሳዊ ክስረት ነው። እግዚአብሔር ከዚህ ይጠብቀን። የብዙ ሰው ችግር ከቀድሞ ልማድና ኑሮ ተላቆ ጌታን ማስቀደም ነው። ብዙውን ጊዜ ቀድሞ ጌታን ሳናገኝ በፊት እንልማመድ የነበረውን ሕይወት ይዘን ወደ ጌታ መጥተናል። እርግጥ ነው ጌታ ሲጠራን እንዳለን መጥተናል። ግን እንዳለን እንድንኖር አይደለም የተጠራ ነው። ካለንበት ወጥተን እርሱን እንድንከተል ነው። ቤተ ክርስቲያን መሄዳችን፣ የአንዲት ቤተ ክርስቲያን አባል መሆናችን፣ ክርስቲያናዊ ተግባራትንና እንቅስቃሴዎችን ማድረጋችን የጌታ ለመሆናችን ዋስትና አይደለም። የጌታ ለመሆናችን ዋስትናችን በግል ሕይወታችን ጌታን አውቀን አንተ ጌታዬ ነህ፣ አንተ ሕይወቴ ነህ ብለን ስንቀርብ፣ የሙጥኝ ብለን ከእርሱ ጋር መጓዝ ስንጀምር ያ ነው። ይህንን ስናገር ችግር አያጋጥመንም ለማለት አይደለም። አንስትም ለማለት አይደለም። ፍጹም ነን ለማለትም አይደለም። ከስጋ ድካም የተነሳ ይህንን ለኃጢአት የተሰጠ ሰውነት ተሸክመን ስለምንሄድ በአንድም በሌላም በኩል እግዚአብሔርን ወንድሞቻችንንና እህቶቻችንን የሚያሳዝን ነገር በሕይወታችን ይታያል። እግዚአብሔር ደግሞ እንደገና የምንታደስበትን መንገድ ለዚህም አዘጋጅቶልናል። የንስሐን በር ከፍቶልናል። እርግጥ ነው ፕላን አድርገን የእግዚአብሔርን ምሕረት የእግዚአብሔርን ቸርነት አስበን ግድ የለም ይህንን ላርግና በኋላ ንስሐ ገባለሁ የምንል ከሆነ ጥየት ነው። ነገር ግን በወርቅም እንኳ እነሳለሁ እግዚአብሔር ይረዳኛል ብለን ወዲያው በወደቅንበት ነገር በጌታ ፊት ስንወድቅ እግዚአብሔር ይቅር ይለናል። ወገኖቼ የክርስትና ህይወት ብዙ ውጣ ውረድ ያለበት ህይወት ነው። ብዙ የሚያስተን ነገር አለ። ብዙ ወደ ግራና ወደ ቀኝ የሚያሰኝ ነገር አለ። ወደ ግራና ወደ ቀኝ እንዳንል አይነ ልቦናችን በጌታችን ላይ እንዲያርፍ ያስፈልጋል። ጳውሎስ የሚመክረን ይህንን ነው። ተምረን አውቀን የራሳችንን ቁርጥ ውሳኔ ካላደረግን እነዚያ ከዓለም የለመድናቸው ነገሮች ክርስቶስን በሚገባ እንዳንከተል ያደርጉናል። ምን ላድርግ ጠባዬ ነው ሰዎች ሲሉ እሰማለሁ። ወገኔ ክርስቶስ የማይለውጠው ጠባይ የለም። አንተ ለመለወጥ ከፈለግ፣ አንተ በአዲስ ህይወት ለመመላለስ ከፈለግ ክርስቶስ ይረዳሃል። አሮጌው ህይወትና አዲሱ ህይወት ተደባልቆ ሊኖሩ አይችሉም። ሐዋርያው ጳውሎስ በሮሜ 12:2 ላይ የሚናገረው ይህንን ነው። በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። በብዙ ነገራችን የዓለምንም የክርስቶስንም አደባልቀን መሄድ ልባችን ስለለመደ ስታንዳርድ አይደለም። ለዚህ ነው ቅድም መግቢያው ላይ አስቸጋሪ ዘመን ውስጥ ነው ያለነው ያልኩት። ዛሬ ዓለምን ውጪ ብቻ አይደለም እናየው፣ ዓለም ከነኮተቷ ወደ እግዚአብሔር ቤት ገብታለች። እግዚአብሔር ይርዳን። እንግዲህ በላይ ያለውን በምድር ሆነን እንዴት ነው የምንሻው? እንዴት ነው የምንለማመደው? እንዴት ነው የምናስበው የሚል ጥያቄ በልባችን ሊነሳ ይችላል። ለሁላችንም ትልቁ ቻሌንጅ፣ ትልቁ ተግዳሮት በምድር ሆነን የላይኛውን ህይወት መሻት መኖርም ነው። ምክንያቱም ስጋችን ከዚህ ምድር ጋራ ካለው መጣበቅ ካለው መያያዝ የተነሳ በብዙ ነገራችን በት ጉዳይ አለ። በዚህ ምድር ስንመላለስ በዚህ ምድር ሊያኖረን የሚችለውን ነገር የማግኘት ግዴታ አለ። እየሰማችሁኝ ነው? ምልክት አድርጉ። አንዳንድ እየሰማችሁኝ ነው? አንዳንድ ምልክት አድርጉልኝ። መስመር ላይ ተጣጥተናል ማለት ነው። እየሰማችሁኝ ነው? እሺ፣ በጣም ጥሩ። እየሰማችሁኝ ከሆነ ቀጥላለሁ። ስጋችን መጽሐፍ ቅዱስ የዓለም አምሮት የስጋ ምኞት ይለዋል። በኑራችን ማለት ነው። በዚህ ዓለም ውስጥ ከሌሎች ሰዎች ጋር ባለን ግንኙነት የራሳችንን ኑሮ ለማሸነፍ ባለን ውጣ ውረድ የምናልፍበት ብዙ ነገር አለ። በአመጽና በጽድቅ መካከል ቆመን ነው ለሕይወታችን የሚበጀውን መወሰን ያለብን። በአንድ መልኩ የእግዚአብሔር ነገር በሕይወታችን ውስጥ አለ። በሌላ መልኩ ደግሞ ከጽድቅ መስመር ወጥተን ለእኛ የሚመቸውን ነገር ለማድረግ የምንፈተንበት ነገር አለ። ይህንን ፈተና ለመቋቋም አይናችንን ከጠፊው ነገር ላይ አንስተን በጌታ ላይ ካላደረግን የምንችለው ጉዳይ አይደለም። ወገኖቼ፣ በዚህ ምድር ላይ አንድ ልናጠቀው የሚገባ እውነት ቢኖር የምንመኘው ነገር ሁሉ ጊዜያዊና ጠፊ መሆኑን ነው። ከሁሉ በላይ በዚህ ዓለም ያለው ሁሉ የእግዚአብሔር መሆኑን ተገንዝበን ለእኛ የሚያስፈልገውን ደግሞ እግዚአብሔር በወቅቱ እንደሚሰጠን አስበን በጽድቅ፣ በቅድስና፣ በእውነት እግዚአብሔርን እያከበርን በበኩላችን ልናደርግ የሚገባንን ብናደርግ እግዚአብሔር በትንሹም መንኳክ የሚችል እግዚአብሔር ነው። ያከበሩኝን አከብራለሁ ያለ እግዚአብሔር ይህ ቃሉ እውነት ነው። እገሌ እንደሆነው ሳይሆን እግዚአብሔር እኔን እንድገው እኖራለሁ ብለን ከተነሳን እግዚአብሔር ያኖራል። በብሉይ ኪዳን ለእስራኤል ሕዝብ እንደተባለ ማለት ነው፣ ብዙ የለቀመም አላተረፈም፣ ትንሽ የለቀመም አልጎደለበትም። ወገኖቼ፣ ለእግዚአብሔር ስንቆም በሕሊና ነጻነት የምናደርገውን ነገር ሁሉ ለክብሩ በማድረጋችን እግዚአብሔር ያከብረናል። አሜን። ይሄ ዘወትር ከልባችን አይጥፋ። ያን ጊዜ ብቻ በላይ ያለውን መሻት፣ በላይ ያለውን ማሰብ እንችላለን። ቆሮንቶስ ምዕራፍ 3 ቁጥር 3 ላይ ሞታችኋልና ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያ ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ ይላል። በጣም ደስ የሚል ቃል ነው እዚህ ላይ ያለው። የሞተ ሰው ለመሆኑ ስለዚህ ዓለም ጉዳይ ምን ያስጨንቀዋል? ምንስ ሊያደርግ ይችላል? እኛ ለዓለም ሞተናል። የዚህ ዓለም ነገር ማድረግ አንችልም። አእምሯችን በዚህ ዓለም ነገር እንዳይያዝ ለራሳችን ራሳችን መንገር ይገባናል። አሮጌ ህይወታችን አክትሟል። ከክርስቶስ ጋር የተሰወረ አዲስ መንፈሳዊ ህይወት አግኝተናል። ጳውሎስ ይህንን ነው የሚለው። አዲሱ ህይወታችን ከክርስቶስ ጋር በእግዚአብሔር ተሰውሯል እያለን ነው። በእርግጥ ይሄ ለዓለማዊ ሰው መንፈሳዊ ነገሩን ላልተረዳ ሰው የተሰወረ ነገር ነው። በዓለም ያሉ ሰዎች ክርስቶስን ሊያዩት አይችሉም። በክርስቶስ ያለውን አዲስ ህይወት እንጆይ ሊያደርጉት አይችሉም። ቢሆንም በክርስቶስ አዲስ ህይወት እንዳለ ልናሳይ የምንችል እኛ ነን። በዮሐንስ ወንጌል ምዕራፍ አንድ ላይ እግዚአብሔርን ያየው አንድ ስንኳ ልጁ ተረከው ይላል። ኢየሱስ ክርስቶስ እግዚአብሔርን ለኛ ሊያሳይ ስጋ ለብሶ እንደተገለጠ ኢየሱስ ክርስቶስ የመጣለትን አላማ አከናውኖ ከሄደ በኋላ በዚህ ምድር ላይ የእግዚአብሔርን ማንነት የክርስቶስን አዳኝነትና ማንነት ልናሳይ የተጠራን እኛ ነን። ስለዚህ ጌታ ኢየሱስ ክርስቶስ በማቴዎስ 5 ላይ ሲያስተምር ምንድነው ያለው? ብርሃናችሁ እንደዚሁ በሰው ሁሉ ፊት ይብራ። ምክንያቱም የዛን ጊዜ በእኛ ህይወት ያለውን ነገር እያዩ የክርስትና ህይወት ምን እንደሆነ እኛ ባንናገር እንኳን ሰዎች ሊረዱት ይችላሉ። ወገኖቼ እግዚአብሔር ይርዳን። ወንጌል በእኛ ዘመን አማይሁን ያ ቀድሞ የሰራው ወንጌል ዛሬም ይሰራል። ያለፈውን ገድል እየተናገርን የምንኖር ሰዎች ብቻ አንሆን። ዛሬም እግዚአብሔር ይሰራል። ችግራችን ይሄ ይመስለኛል። አቤት ድሮ ነበረ ፍቅር፣ ዘመኑ ክፉ ነው አንበል። ፍቅር አለ። ፍቅር ክርስቶስ ነው። ክርስቶስ በሕይወታችን ውስጥ ካለ ሌላ ነገር መሆን አንችልም። ዘመኑ ሳይሆን ክፉዎች እኛ ነን። ምን አደረገ ዘመኑ? አዲስ ነገር አላየንም። በቃሉ ላይ የተነገረ ነው። ከአመጻ ብዛት የተነሳ የብዙዎች ፍቅር ትቀዘቅዛለች እንዳለ ዛሬ ያንን እያየን ይሆናል። ግን ይህንን ሪቨርስ ለማድረግ እኔና እናንተ ለተጠራንለት ወንጌል ልንቆም ይገባናል። ወገኖች በእግዚአብሔር ፍቅር ለምናችኋለሁ። የስጋን ድካም ምክንያት አናው ስጋ ደካማ ነው። ነገር ግን ብርቱ የሆነ እግዚአብሔር ከእኛ ጋር ነው። አሜን። የሚያስችል እግዚአብሔር ጠላት ወደ ጆሯችን የሚወረውረውን እየተቀበልን የምናስተጋባ ካልሆን የክርስትናን ህይወት እንጆይ ሳናደርገው ክርስቶስን ለዓለም ሳናሳይ እናልፋለን። በሐዋርያት ሥራ ምዕራፍ 13 ላይ ስለ ዳዊት ሲናገር ዳዊት በገዛ ዘመኑ የእግዚአብሔርን ሀሳብ ካገለገለ በኋላ አንቀላፋ ይላል። ወገኖቼ የሰይጣንን ሀሳብ እያገለገልን እንዳናንቀላፋ እግዚአብሔር ይርዳን። እሱ ታጥቆ እየሰራ ነው ያለው። ባንድ በኩል ኮንፊውዥን እየፈጠረ ንጹሁን ወንጌል እየበረዘ ከጽድቅ ነገር ይልቅ ወደ ሞት እየነዳ የሃይማኖት ካባ እያለበሰ የሰዎች አይነ ህሊና የእግዚአብሔርን ነገር እንዳይረዳ እያደረገ ስራውን እየሰራ ነው። ኦ እግዚአብሔር ይቀስቅሰን። ተኝተናል፣ ከተኛንበት እግዚአብሔር ይቀስቅሰን። ሞታችኋልና ህይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። ወገኖቼ ክርስቶስ ሞትን ድል አድርጎ ስለተነሳ የእርሱ ድል የእኛም ድል ነው። የእርሱን ሞትና ትንሣኤ ስንናገር የራሳችንን ሞትና ትንሣኤ አብረን ማየት አለብን። የእግዚአብሔር ልጅ ፍጥረታትን ሁሉ በእጁ ጠቅልሎ የያዘ ምን በደል ተገኝቶበት ነው የሚሞተው? የኔም ሞተው ክርስቶስ እንደ ሞተለት ሰው ከድቅድቅ ጨለማ እንደወጣ ሰው ከኃጢአት ባርነት ነጻ እንደወጣ ሰው ልንኖር ተጠርተናል። ጳውሎስ በፊልጵስዩስ 1:21 ላይ ስለዚህ ሲናገር ለእኔ ሕይወት ክርስቶስ ነው ሞትም ጥቅሜ ነው ይላል። ዛሬ እንደዚህ በድፍረት እንላለን ወይስ ሕይወታችንን የሚጠይቅ ክብራችንን የሚነካ ነገር ሲያጋጥመን ሰበብ አስባብ ፈልገን ከቆምንለት ዓላማ እንሸሻለን? ብዙ ጊዜ የሚታይ ነገር ይሄ ነው። ሰዎች ብዙ ጊዜ ከሰዎች ጋር ባላቸው ግንኙነት አንድ ሰው ጥቂት ነገር ከተናገራቸው በቃ አቆሰሉኝ ብሎ ሰበብ አስባብ ፈልገው ከጌታ ለመሸሽ ይጥራሉ። ወገኖቼ ዋጋ የከፈልንበት ነው ዋጋ የሚያስገኝልን። በላይ ያለውን ማሰብ የምንችለው እንደ ጳውሎስ ከክርስቶስ ጋር ተሰቅያለሁ፣ እኔ አሁን ሕያው ሆኛል፣ ክርስቶስ ግን በእኔ ይኖራል ማለት ስንችል ነው። ደግሞ ለእርሱ ብቻ የተሰጠ አይደለም። ይህ ሀሳብ ገላትያ ምዕራፍ 2 ላይ ሄዳችሁ ስታነቡ ታገኙታላችሁ። በላይ ያለውን ስናስብና ስንሻ ክርስቶስ የሕይወታችን ማዕከል ይሆናል። ዓለምን ምኞቱን ድል የምናደርገው አይናችንን ከዓለም አንስተን በክርስቶስ ላይ ማድረግ ስንችል ብቻ ነው። እውነት ነው። ጳውሎስ አዲሱ ሕይወታችን ከክርስቶስ ጋር በእግዚአብሔር ተሰውሯል ይላል። የዚህ ምስጢር የምንረዳ እኛ ነን። አሁን ክርስቶስ ከሰዎች ተፈጥሯዊ አመለካከት ተሰውሯል። አንድ ቀን ግን በክብር ሲመጣ ለሰዎች ሁሉ ይገለጣል። እዚህ ላይ ጳውሎስ ምን ይያለን ያለው? ክርስቶስ ህይወታችን እንደሆነ እንድንረዳ ነው። እርሱ የህይወታችን ምንጭ ነው። እርሱ የህይወታችን መነሻ ነው። እርሱ የህይወታችን መድረሻ ነው። እኔና እናንተ ዛሬ በስጋ በምድር ነው ያለነው። በዮሐንስ ወንጌል ላይ ከሐዋርያቱ ከመለየቱ በፊት ወላጅ እንደሌላቸው ህፃናት አልተዋቸው ብሎ የተስፋ ቃል ሰጥቷቸዋል። መንፈሱን እንደሚልክ የተስፋ ቃል ሰጥቷል። ያን ደግሞ በሐዋርያት ሥራ ላይ አይተናል። እንዳውም አስጠንቅቋል። አብ የሰጠውን ተስፋ እስክትቀበሉ ድረስ ከኢየሩሳሌም እንዳትወጡ በማለት ምክንያቱም ያን የተስፋ ቃል ሲጠባበቁ በሐዋርያት ሥራ ምዕራፍ 2 ላይ ደግሞ በዛ በበዓለ 50 ቀን ያ መንፈስ ወርዷል። ለዚህ ነው የጌታ ነገር ዛሬ የሚገባን የምንረዳው። ለዚህ ነው ልዩ ሰዎች ስለሆን አይደለም። እንደ ማንኛውም ሰው ፖቴንሻሉ ያለን ለማጥፋት ለማልማት ይሁን እንጂ እግዚአብሔርን ነገር እንድንረዳ እግዚአብሔር መንፈሱን ሰጥቶናል። እንዲህ ከሆነ ደግሞ ልባችን በእርሱ ላይ ሊያርፍ ከእርሱም ደግሞ የዘላለም ርስት የዘላለም ሽልማት በሰማይ ልናገኝ እንደተዘጋጀልን በማሰብ አይነ ልቦናችንን ከዚህ ከምድራዊ ነገር ላይ አንስተን በላይ ባሉት ነገሮች ላይ እንድናደርግ ያሳስበናል። ወገኖቼ ዛሬ ጠቅለል አድርገን እንግዲህ ያየነው በእነዚህ በአራት ቁጥሮች ላይ ያሉትን ሀሳቦች ምናልባት ጥያቄ ሀሳብ ካላችሁ ከእናንተ ደግሞ አንዳንድ ነገር እንሰነዝራለን። አሁን ከጀመርን ወደ አንድ ሰዓት ከሩብ ግድም ሆኖናል። የዛሬውን ክፍል እዚህ ላይ አበቃለሁኝ። እናንተም ደግሞ ጥያቄ ወይም ደግሞ እስቲ በዚህ ላይ አንዳንድ ሀሳብ እንሰነዝራለን የምትሉ ነገር ካላችሁ ለእናንተ ተውላችኋለሁ። ዛሬ ያየነው አራቱን ቁጥሮች ነው። ቆላሲያስ ምዕራፍ 3 ከቁጥር 1 እስከ 4 ያለውን ሀሳብ ነው። ስለዚህ አሁን እስቲ እናንተ ደግሞ አንዳንድ ነገር እንድትሰነዝሩ አንድ መዝሙር ላሰማችሁና በዚሁ እናበቃለን። እየሰማችሁኝ ነው? ምልክት አድርጉልኝ እየሰማችሁ። በጣም ጥሩ። እግዚአብሔር ይባርካችሁ።